አመሰግናለሁ። ያው ሪፖርቱን አይቼዋለሁ በደንብ ጊዜ ወስጄ። አንደኛ ይሄ ሪፖርት የሩብ አመት ከሰኔ እስከ መስከረም ብቻ ያለውን የሚይዝ ነው። አንድ የራሱ ተግዳሮቶች አሉበት፣ በጊዜ የተገደበ ጊዜ ሪፖርት ነው። ሁለተኛ ደግሞ መግቢያው ላይ በግልጽ እንደተቀመጠው አካባቢዎቹ አሁንም የግጭት ቀጠናዎች በመሆናቸው የተነሳ ኮሚሽኑ በሙሉ አቅሙ ተንቀሳቅሶ አካባቢው ላይ ያሉትን ችግሮች፣ የደረሰውን የሰብአዊ ቀውስ፣ የተፈጸሙትን የሰብአዊ መብት ጥሰቶች ሙሉ በሙሉ ማጣራት እንዳልቻለ አስቀምጧል በመግቢያው ላይ። ስለዚህ ይሄ ሪፖርት በጣም አሳሳቢ የሆኑ ብዙ ችግሮችን ይዟል። ግን በዛው ልክ ደግሞ ተፈጽመዋል ወይም ደርሰዋል ተብለው ከሚገመቱት ጠቅላላ የሰብአዊ መብት ጥሰቶች ውስጥ በጣም አነስተኛ የሚባለውን ያህል ነው ሪፖርት እንዳደረገ ከመነሻው የሚገልጸው። እና ግን በእነዚሁ እንኳን በዚሁ በውስን በሆነ አቅሙም በጊዜ በተገደበው ሪፖርታቸውም ላይ የሩብ ዓመት ሪፖርቱ እነዚህ አምስት ክልሎች ውስጥ ንጹሃን ዜጎች የጥቃት ኢላማ መሆናቸው፣ ግጭቶች ተባብሰው መቀጠላቸው፣ በግጭቶች ምክንያት የታጠቁ ኃይሎች የመንግስት ታጣቂ ኃይሎችን ጨምሮ ሌሎችም ኃይሎች በየቆዩባቸው አካባቢዎች ሁሉ ንጹሃን ዜጎች ላይ የከፋ የሰብአዊ መብት ጥሰት እያደረሱ እንደሆነና በሪፖርቱ ውስጥ በግልጽ እንደተቀመጠው ከህግ ውጪ በርካታ የግድያዎች ተፈጽመዋል። በግጭት ውስጥ ምንም ተሳትፎ የሌላቸው ንጹሃን ዜጎች ለጥቃት ኢላማ ተደርገው የተገደሉ አሉ። የዘፈቀደና የተራዘመ የጅምላ እስር እየተደረገ መሆኑን ሪፖርቱ በደንብ ያሳያል። ሊያውም ሙሉ መረጃ ገና አልተሟላም። በዛው ልክ ደግሞ ከታሰሩም በኋላ ለረጅም ጊዜ ለተራዘመ እስርም የተዳረጉ ሰዎች የተፋጠነ ፍትህ እንዲያጡ ምክንያት ሆኗል። በዛው ልክ ደግሞ አስገድዶ መሰወር የተለመደ የዕለት ተዕለት ድርጊት መሆኑን እና እገታን ጨምሮ ከቦታ ቦታዎች መዘዋወር፣ ዋና አውራ መንገዶች በየጊዜው በመዘጋታቸው ዜጎች ለብዙ የከፋ ህገወጥ ስራና ጥቃት የተዳረጉ መሆኑን እና የሀገር ውስጥ ተፈናቃዮች ቁጥርም በዛው ልክ ማሻቀቡን በግጭቶች ምክንያት ሪፖርቱ በደንብ በዝርዝር ሄዶበታል።
በግጭቱ ተሳታፊ የሆኑ በተለይም በአማራና ኦሮሚያ ያሉ ሌሎችም ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ነው ኮሚሽኑ በድጋሚ ጠይቋል። መንግስትና የግጭት ተሳታፊዎች ሰላማዊ መፍትሄ በማፈላለግ ረገድ ያላቸው ፍላጎት፣ ልምድና ተነሳሽነት ምን ይመስላል ይላሉ?
አዎ፣ እሱ ነው። ነገሮችንም በዛ በኩል በቂ ልምድና በተለይ ደግሞ የፖለቲካ ፍላጎት ቁርጠኝነት አለመታየቱ በሁሉም አካላት መንግስትም በየጊዜው በተለያዩ አጋጣሚዎች የሰላም ድርድር የማድረግ ፍላጎት እንዳለው ያሳያል። ነገር ግን ያንን ፍላጎቱን የሚያሳዩ ቁርጠኝነቶች ብዙም አይታዩም። በዛው ልክ የወታደራዊ ጥቃቶች በየቦታው ተበራክተው ነው የቀጠሉት። በአንድ አመት ጊዜ ውስጥ እንኳን እነዚህ ግጭቶቹ በተጀመሩበት ጊዜ ውስጥ እንኳን የተፈጸሙ የድሮን ጥቃቶች በቅርብ ጊዜ ሪፖርቶች እንደሚያሳዩት በመቶዎች የሚቆጠሩ የድሮን ጥቃቶች በመንግስት በኩል ተፈጽመዋል። በእነዚያ የድሮን ጥቃቶች ደግሞ አብዛኛዎቹ ተጠቂ የሆኑት ህጻናትን ጨምሮ ንጹሃን ዜጎች ናቸው። ስለዚህ እንዲህ ያሉ የኃይል እርምጃዎች እየተጠናከሩ ባለበት የሰላም የሚደረጉ የሰላም ጥሪዎች ከልብ የመነጩ ናቸው ወይ? የፖለቲካ ቁርጠኝነቱ አለ ወይ? ወይስ እንደዚሁ ለፕሮፓጋንዳ ፍጆታ ብቻ የተደረጉ ናቸው የሚለውን ነገር ያስነሳል። በዛው ልክ ደግሞ ከመንግስት ጋር እየተፋለሙ ያሉ አካላትም መንግስት ላይ እምነት ያጡ መሆናቸውን በመግለጽ ለሚቀርቡላቸው የሰላም ጥሪዎች ብዙዎቹ የሚሰጧቸው ምላሾች ያለማመን እና መንግስትን በኃይል ሙሉ በሙሉ የማስወገድ ህልምና ግብ ይዘው እንደሚንቀሳቀሱ ደጋግመው በየመግለጫዎቻቸው ላይ ሲጠቅሱ ይስተዋላል። እና ከመንግስት ታንዛኒያ ላይ ከኦነግ ሽኔ ጋር የጀመረው ድርድር ተጨናቅፎ መቅረቱ በሁለቱም አካላት በኩል ያለውን የቁርጠኝነት ችግር ያሳያል። ከፋኖም ጋር እንደዚሁ ድርድር አልተካሄደም። ነገር ግን የሚቀርቡ የሰላም ጥሪዎች የነበራቸው ግብረ ምላሾች እንደዚሁ ሁሉም አካላቶች ለሰላማዊ ድርድር ቁጭ ብለው ያሏቸውን የፖለቲካ ክፍተቶች በውይይት በንግግር የወሰደውን ያህል ጊዜ ወስዶ ለመፍታት ያላቸው ቁርጠኝነት እጅግ አናሳ መሆኑን ነው የሚያሳየው። እና ይሄ ከሁሉም አካላት እኛም የሲቪክ ማህበራት በአዲስ ዓመት መግቢያ ላይ ጭምር ለሁሉም በግጭት ውስጥ ላሉ አካላት ሁሉ ጥሪ አድርገናል። የፖለቲካ ድርድር ጊዜ ይወስዳል፣ ትግስት ይወስዳል። በቅልቦና ውስጥ ሆኖ የሚደረግ ነገር ነው። ለዛ ቁርጠኝነት እንዲኖራቸው ሁሉም አካላት ጥሪ አቅርበናል። ግን በተቃራኒው ግጭቶቹ በጣም ተባብሰው ነው እየቀጠሉ ያሉት።
ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሐምሌ 25 ቀን ባደረጉት ንግግር በአማራና በኦሮሚያ ክልሎች ከሚንቀሳቀሱ አንዳንድ የታጠቁ ኃይሎች ጋር የሰላም ንግግር እየተካሄደ እንደሚገኝ ጠቅሰው፣ ሆኖም በአንድነት የተደራጀ ቁመና የሌላቸው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን ተናግረዋል። ይሁን እንጂ ንግግር እየተደረገ ስለመሆኑ በሁለቱም ክልሎች ከሚንቀሳቀሱ ኃይሎች በኩል እስካሁን የተሰጠ ማረጋገጫ የለም። እዚህ ላይ የእርሱ አስተያየት ምንድን ነው?
ጠቅላይ ሚኒስትሩ ያደረጉትን ንግግር ሰምቻለሁ። ግን ያንንም ተከትሎ ከሁሉም አካላት በተለየ ሁኔታ ከጀርባም ይሁን በይፋ የሚደረግ የተጀመረም ድርድር እንደሌለ መግለጫ የሰጡበትንም ሌሎቹ በግጭት ውስጥ ያሉ አካላትም የሰጧቸውን መግለጫዎች ሰምቻለሁ። ለምሳሌ በእሳቸው በዋነኝነት ካነሱት የአማራ ክልል ውስጥ ያሉ ታጣቂዎች የፋኖ ታጣቂዎች የተከፋፈሉ ናቸው በሚል ያመጡት መነሻ ነገር ሁሉም በየቦታው የተደራጁ የፋኖ አመራሮች በሰጧቸው መግለጫዎች ውስጥ ያው ከመንግስት ጋር በተለይ ጠቅላይ ሚኒስትሩ ባነሱት ልክ የተጀመረ ምንም አይነት ድርድር እንደሌለ አንስተዋል። እንግዲህ የእነዚህ አደረጃጀቶች ምናልባት ለራሳቸው ለትግሉ ስትራቴጂያዊ ወይም ስልታዊ ቆይታ ይጠቅማል ብለውም ሊሆን ይችላል፣ ወይ በሌላ መንገድ በተበታተነ ሁኔታ እየታገሉ ያሉ አሉ፣ አንድ ላይም ሆነው እየታገሉ ያሉ አሉ። ግን ለምሳሌ ኦነግ ሽኔን ሁኔታ ብንወስድ አመራር ያለው መንግስት እንደውም የድርድር ምልክቶች ያሳየበት ከሀገር ውጭ ታንዛኒያ ድረስ ሄደው ለመደራደር ተሞክሯል። ነገር ግን ወደተፈለገው ደረጃ አልደረሰም። ስለዚህ የታጣቂዎቹ ኃይሎች መበታተን ብቻም እንደ ዋና ምክንያት ሊወሰድ አይችልም እና እኔ መፈራረጁ ገሌ ነው መባባሉ ለጊዜው ጥቅም የለውም። አገሪቷ እየተጎዳች ነው። ንጹሃን ዜጎች በጣም አሰቃቂ በሆነ ሁኔታ ለብዙ አይነት የሰብአዊ ቀውስና ጉዳት እየተዳረጉ ነው። የአገሪቷንም ኢኮኖሚ በዛው ልክ እያደቀቀው ነው ጦርነቱ። እንቅስቃሴዎች፣ የንግድ ስራዎች እንደ ልብ ማህበረሰቡ ስራ መስራት አልቻለም። እነዚህ ሁሉ ታጣቂ ኃይሎቹ የሚሰጧቸው ምክንያቶች በስቃይ ውስጥ ላለው ህዝብ ፋይዳ የላቸውም። ስለዚህ አሁንም የሚያስፈልገውን ጥረት ሁሉ አድርገው እነዚህን ተግዳራቶች ሁሉ አልፈው ህዝቡ የሚፈልገው በድርድር የሚመጣውን ሰላምና ውጤቱን ነው። ስለዚህ እነዚህ ምክንያቶች መደርደር አሁንም ህዝቡ ለሚያነሳቸው ጥያቄዎችና ለየደረሱ ላሉት ቀውሶች ምንም የሚፈይደው ነገር አይኖርም እና ለእነዚህ ሁሉ ነገሮች ቶሎ መፍትሄ ማበጀት አሁንም በዋነኝነት የመንግስት ኃላፊነት ነው። በቀጣይ ደግሞ እነዚህ ለህዝብ ጥቅም ለህዝብ መብት ነው ምንለው የሚሉ ኃይሎችም የሚታገሉለት ህዝብ በዚህ ደረጃ እየተጎዳ ሰብአዊ ቀውስ ውስጥ ወድቆ እያዩ የሰላም በሮችን መዝጋት የለባቸውም እና የሚደረድሯቸው ምክንያቶች የፖለቲካዊ ምክንያቶች ናቸው፣ ግን ለስቃዩና ለህዝብ ጥያቄ መልስ አይሆኑም።
አቶ ያሬድ በጣም አመሰግናለሁ። ወደፊት እንግዲህ እንደናንተ በሰብአዊ መብቶች ዙሪያ የሚንቀሳቀሱ ድርጅቶችና ሌሎች ባለድርሻ አካላትን ይዘን በመቅረብ ለማወያየት እንሞክራለን። በጣም አመሰግናለሁኝ።
ጌስትን ደረጀ እኔም አመሰግናለሁ።